ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በቅድሚያ ዜናውን በድጋሚ እናሰማለን። ከዚያ በማስከተልም ለፖለቲካ ትግልና ህዝባዊ አመጽ ፈለገ መንገድ በዛሬቱ ኢትዮጵያ በሚል ርዕስ ለወጣቱ የተላለፈ መልእክት። በማስከተልም አእምሮ በለጠ አንጃ ምንድነው በሚል ርዕስ የአንጃን ምንነት የተነተኑበትን ጽሑፍ አሰምተን ክፍል ሁለት ፕሮግራማችን ይጠናቀቃል። አድማጮቻችን፣ ከሐሙስ የካቲት 15 ቀን ጀምሮ በመጽሐፍት ዓለም ዝግጅታችን በአቤ ጉበኛ የተደረሰውን አልወለድም መጽሐፍ ትረካ የምንጀምር መሆኑን ከወዲሁ እናስታውቃለን። አሁን ወደ ዜናው።
ወያኔ ያወጣውን ያስቸኳይ አዋጅ በመጻረር በጎንደር ከተማ ባለፉት ሁለት ቀናት ሲካሄድ የነበረው የቤት ውስጥ አድማ ዛሬም ቀጥሎ ያለ መሆኑ ታውቋል። በከተማዋ በርካታ ቦታዎች የትራንስፖርት አገልግሎት አለመኖሩ ሲታወቅ፣ ሱቆች፣ ትምህርት ቤቶች ዝግ ውለው የዋሉ መሆናቸው ተነግሯል። በኢሊባቡርና በሌሎች አንዳንድ ከተሞችም ህዝባዊ ተቃውሞ የተደረጉ መሆናቸው ይሰማል። ይህ በእንዲህ እንዳለ በዛሬው ቀን የወያኔ አገዛዝ በቅርቡ ላወጣው አፋኝ አስቸኳይ ጊዜ አዋጅ ዝርዝር ያፈጻጸም መመሪያ ይፋ ያደረገ መሆኑ ታውቋል። መመሪያው 30 አንቀጾች ያሉት መሆኑ አዋጁን ለማስፈጸም አገሪቱ በ8 ቀጠናዎች መከፋፈሏና የቀጠና አመራር አባላት መመደባቸውም ተገልጿል። መመሪያው የክልልና የፌዴራል ባለስልጣኖች ስለ ጸጥታ ጉዳይ መግለጫ እንዳይሰጡ ሲከለከል፣ የዜጎችን መሰረታዊ መብቶች ከማፈኑ በተጨማሪ ከሚከለክላቸው መካከል ብሔር ተኮር ጥቃት መፈጸም፣ ከሽብር ኃይሎች ጋር ግንኙነት ማድረግ፣ ያልተፈቀዱ ሰልፎች ማካሄድ፣ የንግድ ተቋማት መዝጋት፣ በትምህርት ተቋማት ላይ አድማ ማድረግ፣ የፖለቲካ አጀንዳዎች ማስተጋባት የሚሉ ይገኙባቸዋል። ከዋልድባ መነኩሳት መካከል ሳይፈቱ በስር ላይ የቆዩት አባ ገብረ ኢየሱስ ኪዳነ ማርያምና አባ ገብረ ስላሴ ወልደ ሃይማኖት በስር ቤት የደረሰባቸውን ከፍተኛ በደል በመግለጽ ለፍርድ ቤት አቤቱታ ያቀረቡ መሆናቸው ታውቋል። በስር ላይ ያሉ በስር ቤቱ የተሰፉ ልብስ እንዲለብሱ ቢጠየቁ ለመነኩሴ አግባብ እንዳልሆነ ገልጸው ከውጭ ተለዋጭ የመነኩሴ ልብስ እንዲገባላቸው የጠየቁት ጥያቄ ውድቅ ከመደረጉ በላይ በአሁኑ ወቅት ለተጨማሪ እስር የተዳረጉ መሆናቸውን በመግለጽ ቅሬታቸውን ገልጸዋል። በሐሰት የአሸባሪነት ክስ ተከሰው አብረዋቸው ታስረው የነበሩት ሁሉ ሲለቀቁ፣ እነዚህ ሁለት አባቶች ግን አሁንም በእስር እየተሰቃዩ ይገኛሉ። ሁለቱም መነኮሳት የታሰሩበት ምክንያት የወያኔ አገዛዝ ከዋልድባ ገዳም መሬት በመንጠቅ ለስኳር ፋብሪካ ምርት ለማድረግ ያደረገውን ጥረት በጽኑ በመቃወማቸው ሲሆን፣ እንደተለመደው አገዛዙ ወደ ትግል ሜዳ የሚሄዱ ታጋዮችን አበረታተዋል፣ ህገወጥ ገንዘብ አንቀሳቅሷል፣ ውጭ ሀገር ከሚገኙ ድርጅቶች ጋር በስልክ ግንኙነት አድርጓል በሚሉና በሌሎች የሐሰትና የፈጠራ ክሶች መስርቶ እስካሁን በስር እያንገላታቸው ይገኛል። ሁለቱ አባቶች ገና ሲያዙ ድርጊቱን ያልፈጸሙ መሆናቸውን በመግለጽ ቃል የሰጡ ቢሆንም ከታሰሩበት ጊዜ ጀምሮ አንድም ማስረጃ ሳይቀርብ ወይም የምስክር ቃል ሳይሰማ በስር ሲያሰቃዩአቸው መቆየቱም ይታወቃል። እነዚህ መነኮሳት ወትሮም ቢሆን ታስሮ መሰቃየት የማይገባቸው ሲሆን፣ አሁንም እነሱና ሌሎች በብዙ ሺህ የሚቆጠሩ በእስር ቤት እየተሰቃዩ ያሉ ዜጎች በአስቸኳይ አለምንም ቅድመ ሁኔታ እንዲፈቱ መታገል ያስፈልጋል ተብሏል። የአባይ ግድብ በገንዘብ ምክንያት መቋረጡ ታወቀ። ባለፈው ዓመት ሐምሌ ወር ላይ የተጻፈና በሚስጥር ወጥቶ በማህበረሰባዊ ሚዲያ ላይ ይፋ የተደረገው ግድቡን በኮንትራት የሚሰራው የሳሊኒ ኩባንያ ደብዳቤ የወያኔ አገዛዝ በርካታ ገንዘብ ዕዳ ያለበት መሆኑን ያጋልጣል። ደብዳቤው የወያኔ አገዛዝ ለኩባንያው መክፈል ያለበት 72,896,000 ዩሮ እና 789,756,000 ብር ያልተከፈለ ለመሆኑ ጠቁሞ እስካልተከፈለ ድረስ ስራውን ለማስኬድ የማይችል መሆኑን ይገልጻል። የወያኔ አገዛዝ በአሁኑ ወቅት ከፍተኛ የሆነ ኢኮኖሚ ቀውስ ውስጥ ያለ ሲሆን በውጭ ምንዛሪ ጥረት ምክንያት ዕዳውን ለመክፈል የሚችል መስሎ አይታይም። የዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው።
በመጪው ቅዳሜ የካቲት 17 ቀን በእንግሊዝ አገር ለንደን ከተማ በሻቢያ ጥላ ስር ያሉት የብሔረሰብና የግንጠላ ድርጅቶች ጉባኤ እንደተጠሩ ይታወቅ ተችሏል። የዚህ ስብሰባ ጠሪዎች እነ ፍሬው ማሾ ወይም ዳውድ ኢብሳ የኦነግ መሪ፣ በዚያድ ባሬ ጀነራል ሲመራ የቆየው የኦጋዴን ግንባሩ ኦብነግና ሌሎች በሻቢያ የሚደገፉ ግንጠላ ቀንቃይ ቡድኖች መሆናቸውም ተዘግቧል። እንደሚታወቀውም ኦነግም ሆነ ኦብነግ በመርሃ ግብራቸው አሁንም መገንጠልና ኢትዮጵያዊ አይደለንም ያሰፈሩ ናቸው። ሁለቱ ግንባሮች ሆኑ በተለይ ኦነግ ይህ ነው የሚባል እንቅስቃሴ ባይኖራቸውም መገንጠል የሚለውና መላውን የኦሮሞ ህዝብ ኢትዮጵያዊ አይደለም የሚለው አቋማቸው ደጋፊ አጣ በመሆኑ አቋም የቀየሩ በመምሰል ህዝበ ውሳኔና የራስን እድል በራስ መወሰን በሚል ሽፋን ጭምብል አሁንም ግንጠላን እንደሚያቀነቅኑ ተጋልጧል። በመጨረሻም እነዚህ ቡድኖች ወይም ድርጅቶች ከወያኔ ጋር እንደበፊቱ ሽግግር በሚል ተቀናጅተው የህዝብን ትግል ለማደናቀፍ ሊወስኑ ይችላሉ የሚል ግምትም እንዳለ ተጋልጧል። ወያኔና ሻቢያን እንዳገዛዝ ኢትዮጵያና ኤርትራን እንደ ህዝብ ልናስታርቅ ተነሳን ያሉት ግለሰቦች ስብሰባ አነጋጋሪ ሆኖ ቀጥሏል። በዚህ ስብሰባ ዋና ቦታውን የያዙት የኢትዮጵያ ህዝብ የሚጠራቸው የቀድሞ የወያኔ ፕሬዝዳንት መቶ አለቃ ግርማ ወልደ ጊዮርጊስ ሲሆኑ አፍቅሮ ወያኔ ያላቸው ምሁሮችና ግለሰቦችም እንዳሉበት ተጠቁሟል። ሻቢያ የአሜሪካ ሲአይኤ ቅጥረኛ ብሎ ያወገዘውና ያገለለውም ኃይሌ መርቆሪዮስ የዚህ ስብሰባ ተካፋይ መሆኑም እውን እርቅ ተፈልጓል ወይ ማሰኘቱም አልቀረም ያሉት አዛቢዎች ወያኔ ጨንቆትና ጠቦት ማደናገሪያውም ውድቅ እየሆነበት ነው ብለዋል። በኤርትራና ኢትዮጵያ ህዝብ መሃል ሊኖር የሚገባው ወዳጅነት ሊመሰረት የሚችለው ሁለቱም ህዝቦች በዲሞክራሲ ተገዢ ሊሆኑ ሲችሉ ነው ያሉ የፖለቲካ ተንታኞች በዚህ ረገድ የወያኔን ሆነ የሻቢያን ወዲያ ወዲህ ምንም ፋይዳና ውጤት አይኖረውም ሲሉ ደምድመዋል።
በደቡብ አፍሪካ ምስራቃዊ ኬፕ ግዛት የታጠቁ ሰዎች አንድ የገጠር ከተማ ፖሊስ ጣቢያ አጥቅተው 5 መኮንኖችና አንድ ወታደር ገደሉ ሲሆን 2 መኮንኖችን አፍነው ወስደዋል ተብሏል። ከፖሊስ ጣቢያው መሳሪያዎችን ዘርፎ በዘረፉት የፖሊስ መኪና ከቦታው ሊሰወሩ ቻሉ መሆናቸውም ተነግሯል። ሁኔታው ባለስልጣኖችን ያስደነገጠ ሲሆን በጉዳዩ ላይ ምርመራ እየተካሄደ መሆኑን ተገልጿል። በኬንያ አንድ የታንዛኒያ ተወላጅ 1 ሚሊዮን ዶላር የሚያወጣ 32 ኪሎ ግራም የሚመዝን ወርቅ ይዞ ወደ ዱባይ ለመሄድ ሲዘጋጅ በጸጥታዎች የተያዘ መሆኑን ታውቋል። ግለሰቡ የተያዘው ናይሮቢ በሚገኘው የጆሞ ኬንያታ አየር ማረፊያ ሲሆን ወርቁን ይዞ የመጣው ከታንዛኒያ መሆኑን ታውቋል። የኬንያ ባለስልጣኖች ጉዳዩን እየመረመሩ ነው ብለዋል። አልሸባብ የገንዘብ ጥረት የገጠመውን መሆኑን ይህንንም ለመወጣት ዳር ሷድሮችን በማስገደድ ገንዘብ ያስከፈለ መሆኑ ድርጅቱን ከተው ወደ መንግስት የገቡ ያልሸባብ አባላት ለመርማሪዎች የተናገሩ መሆኑ ታውቋል። በአሁን ወቅት አልሸባብ በየቦታው በርካታ ወጣቶችን አስገድዶ እየመለመለ መሆኑና ላጥፍቶ ጠፊነትም እያዘጋጀ መሆኑ ተነግሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Shaker, Fibrum Kawarada, Erasun Kamaka. ፖለቲካ ትግልና ህዝባዊ አመጽ ፈለገ መንገድ በዛሬቱ ኢትዮጵያ ዛሬ ከዘረኛና ጎሰኛው የውያኔ ገዢ ቡድን ጋር የሚደረገው የፖለቲካ ትግል በወለገብ መልኩ ከሀገር ህልውና ጋር የተሳሰረ መተሳሰርም ያለበት ህዝባዊ አመጽ ነው። የጠራ የፖለቲካ ራይና ህዝባዊ አመጽ የተሳሰሩ የአንድ አካል ሁለት ገጽታዎች ናቸው። ያገር ህልውና ጥያቄ ውስጥ በገባበት ሁኔታ ህዝብ በአጠቃላይ ሲበደል ፍትህና ርትዕ ደብዛቸው ሲጠፋ ሰብአዊ ሆነ ዲሞክራሲያዊ መብቶች የውሃ ሽታ ሲሆኑ ትግሉ የፖለቲካ ትግል ብቻ ሳይሆን የትንሳኤ ህልናም ትግል መሆኑን መገንዘብ የዜጎች ሁሉ ግዴታም ነው። ለፖለቲካ ትግልና የሞራል ጥያቄዎች ተለያይተው የሚቆሙ ሳይሆን ጅጉን የተያዙና የተሳሰሩ ናቸው። ከራሳችን ከህሊናችን ጋር የምንኖርና ለህሊናችን ከቆምን ትክክለኛ ያልሆኑ ነገሮችን ያለመቀበል ግዴታ ይኖርብናል። ይህ ብቻ አይደለም፣ በአጠቃላይ የህዝብና የሀገር ህልውና ሲደፈር ተመልካች ሆኖ መፈረጅ አሊያም ሁኔታው እንዲባባስ በተቃራኒው ጎራ መንጎድ የህሊና ብቃት መጥፋቱን አመልካች ነው። መጥፎ አገዛዞች በአጠቃላይ እንደ ወያኔ ዘረኛና ጎጠኛ ጸረ ኢትዮጵያ ቡድን በተለይ ከህሊና ጋር ለመኖር የሚያስችሉትን ባህላዊና ፖለቲካዊ እሴቶችን ሁሉ ያጠፋል። ህዝብን እንደ ህዝብ የሚያስተሳስሩትን አስተሳስሮም ያኖሩትን መልከ ብዙ ታሪካዊና ባህላዊ ጸጋዎች ሁሉ እንዲጠፉ ይጥራሉ። በተቃራኒው ጥላቻ እንዲስፋፋ ክቡር ህዝባዊ ባህል እንዲረክስ በሽታ እንዲስፋፋ ዜጋ ከቦታው እንዲፈናቀል ሰው በሀገሩ እንደልብ ተዛውሮ እንዳይሰራና እንዳይኖር ቀን ከሌሊት ይሰራሉ። የወያኔ አፋኝና ዘረኛ ቡድን ራሱ ከፈለፈላቸው እሱን መሰል ጽንፈኞች ጋር በህዝብና በሀገር ላይ እያካሄዱ ያለው እረፍት የለሽ ዘመቻም ይህንኑ መሰረት ያደረገ ነው። ይህ ስለሆነም ዛሬ እየተካሄደ ያለው የፖለቲካ ትግል እነዚህን እሴቶች ሁሉ እንዳይጠፉ የማድረግና የማሳደግም ትግል ነው የምንለው። ዛሬ ወያኔ በሀገር ደረጃ እያስፋፋ ያለው የህሊና ውድቀትንና ዝቅጠትን ጭምር ነው። ተጠያቂነት የሚለው ቃል ከፖለቲካው መድረክ ጠፍቷል። አንደኛው ወንጀለኛ በሌላው እየተተካ መሄዱም አገዛዙ ከላይ እስከታች በሙስና መዘፈቁም ይህንኑ የህሊና ዝቅጠትን አመልካች ነው። የፖለቲካው ትግልና ህዝባዊ አመጽ ያላቸውን የጠበቀ ግንኙነት ስናወሳ የዲሞክራሲ ስርዓት ለህዝባችን አስፈላጊነትን፣ የሰብአዊ መብት መከበርን፣ የህዝብን በፍትህና ርትዕት እኩልነት መቀበልን፣ ስለ ኢኮኖሚያዊ ሁኔታ መግለጫው የህዝብ ተጨባጭ አኗኗር መሰረት መሆኑን ስንናገርና መረሳት የሌለበት ትልቁ ቁም ነገር ሀገር የሚለው እውነት ነው። በበሰለ ፖለቲካዊ ቋንቋም ስለ ህዝብ ስናወሳ ሀገር የሚለው ቃል እምብርት ነው። የሀገርን ህልውናና ሉዓላዊነት ባልተቀበለ አስረሽ ምቹ የጥበትና የዘረኝነት ፖለቲካ በጎ ጸጋዎች ሁሉ የሚገኙ አይሆኑም። አገርና ህዝብን በተለያየ ኮሮጆ ከቶ ስለ ህዝብ መብት፣ ስለ ዲሞክራሲ ማውሳት የሚሞከር አይደለም። የምናወሳው የምንታገለው ስለ ህዋ ወይም ስለ ጠፈር ሳይሆን በተጨባጭ ስቃይን እየተቀበለ ስላለው ዜጋና ኢትዮጵያዊው ህዝብ ነው። ወያኔ ቀዳሚ ጠላት መሆኑ ግልጽ ቢሆንም ከኢትዮጵያ ታሪካዊ ጠላቶች ጋር ቆሞ ወይም የወያኔን የዘርና የጎሳ ፖለቲካ ተከትሎ ለህዝብ ችግሮች መፍትሄ እናመጣለን ማለት ከምህረቱ ስቃዩን የሚያጠነክር ጉዞ ነው። ምን ነገር ያለበት እውነት ለዘመናት ስቃይና ደስታን በጋራ ተካፍሎ ታሪክና ባህል ፈጥሮ በጋራ ስለኖረው ህዝባችን ነው። የችግሮቹ ሁሉ መፍትሄም የጋራ እንቅስቃሴና ህዝባዊ አመጽ መሆኑን የካቲት አስተምሯል መስክሯል። ይህንን ሀቅ ለመረዳት የባዳንን ቤተ መጻሕፍት ማሰስ አያሻንም። ወያኔን እንቃወማለን የማለት ዋነኛ መግለጫ ኢትዮጵያዊነትን አጥብቆ ከመያዝ ጋር የተሳሰረ ነው። ከሻቢያም ጓሮ ይሁን ከምራባውያኑ ጓዳ ለኢትዮጵያ ህዝብ ችግር መፍትሄ መሻት አገልጋይነታችን ለማን ጥቅም እንደሆነ ጠቋሚ ነው። ስለዚህ ከበርካታ ወቅታዊ መፈክሮች አንደኛውና ዋነኛው የሚለው መሆን አለበት። ዛሬ ያለንበት ሁኔታ ህዝባዊ አመጽን ተግባራዊ ማድረግ ነው። ይህ መሆን አለበት የምንል ከሆነ ደግሞ የህዝባዊ አመጽን ባህሪያት መመርመር ሊታለፍ የማይችል ግዴታ ነው። እነዚህን ባህሪያት ከሞላ ጎደል ስናስቀምጥ፣ ሀ ህዝባዊ አመጽ እርሾ ያስፈልገዋል፣ ለ ህዝባዊ አመጽ የሚያስተሳስር ቋንቋ ያሻዋል፣ ህዝብን ከህዝብ የሚያግባባ አመሩ፣ ሀ ህዝባዊ አመጽ አቀጣጣይ ችቦ ያስፈልገዋል፣ መ ህዝባዊ አመጽን ከጽንፈኝነትና ከጥበት መጠበቅ ግድ ይላል፣ ሰ ህዝባዊ አመጽን ከአካባቢም ሆነ ዓለም አቀፍ ኃይሎች ተጽዕኖ ጣልቃ ገብነት መጠበቅ የግድ ነው፣ ረ ይህ ሆኖ ግን የህዝባዊ አመጽን በተናጠል ወይም ህዝባዊ የፖለቲካ ትግል በአጠቃላይ ጠላትን ጠንቅቆ ከነ ዓላማው ጭምር በማወቅ ላይ ይመሰረታል። የኢትዮጵያ ህዝብ ዋነኛ ጠላት ስልጣን ላይ ያለው ዘረኛና ጎጠኛ ቡድን መሆኑን ዛሬ በሆድና ጥቅማ ጥቅም ከተገዛው ክፍል የባዳን ተልኮ ከተሸከመው አስመሳይ ተቋሚ በቀር ሊከራከር የሚችል ዜጋ የለም። ወያኔ ተቀዳሚና ዋነኛ ጠላት ነው ካልን ደግሞ የሀገርና የህዝብን ጠላት አጥብቆ መጥላት እንጂ እየጠሉ መውደድ አለመቻሉን መገንዘቡ የግድ ይሆናል። ይህ እየተካሄደ ያለው የፖለቲካ ትግል በአንድ በኩል የህሊና ተጠያቂነት ብቃት ባላቸውና የህሊና ዝቅጠት ውስጥ በተነከሩ መሃል የሚካሄድም ትግል ስለሆነ አጠቃላይ ትግሉ የህሊና ትንሳኤ ትግል መሆን መዘንጋት የለበትም። በፖለቲካው ትግል ቋንቋ፣ ስልትና ታክቲክ አላማን ከግብ ለማድረስ ያስችላሉ ተብለው የተነደፉ እንደ ትግል መሳሪያነትና ለተጨባጭ ሁኔታው አስገዳጅነትም ሊያገለግሉ የሚችሉ ፖለቲካዊ አቋሞች ናቸው። ለምሳሌ የዲሞክራሲ ስርዓት በአንጻራዊነት ደረጃ ሰፍኖባቸዋል በሚባልባቸው የምዕራብ አውሮፓ ሀገሮች በህዝባዊ አመጽ አማካኝነት መንግስትን መለወጥ ግዴታ አይደለም። በሰላማዊ መንገድ ህዝብ መንግስትን በራሱ ድምጽ መለወጥ ስለሚችል አመጽ አስፈላጊ አይሆንም። በዘረኛ ጎጠኛ የወያኔ ቡድን እየተረገጠ ለሚገዛው የኢትዮጵያ ህዝብ ግን የተቀናጀና የተቀነባበረ ህዝባዊ አመጽ ሊታለፍ የማይችል ሁነኛ የትግል መሳሪያ ነው። የፖለቲካ አላማ ግን ግብን አመልካች፣ የትግሉን አንጻራዊ መዳረሻ ወይም የትግሉን ግብ ገላጭ ነው። አንድ የፖለቲካ አላማ ሲነደፍ ሁልጊዜም መነሻው ወይም ተመርኩዞት የሚቆመው የህብረተሰብን አጠቃላይ እድገት ቆልፎ በያዙት አበይት ችግሮች ላይ ነው። ለምሳሌ በሀገራችን ሁኔታ መሬት ላራሹ፣ የዲሞክራሲ ጥያቄ ካለገደብ፣ ህዝባዊ መንግስት፣ የፍትህና ርትህ መከበር፣ የሰብአዊ መብት መሟላት፣ የሴቶች ሁለገብ መብት መከበር፣ በነጻ የመደራጀት መብት፣ የሃይማኖቶች እኩልነት መከበር ወዘተ ናቸው። አንድ ህዝባዊ የሆነ የፖለቲካ ድርጅት የትግል ኢላማዎቼ ነዚናቸው ብሎ የሚነሳው እንዲሁ በዘፈቀደ ሳይሆን የህብረተሰቡን ሁኔታ ከነችግሮቹ በቂ ጥናት አድርጎ አመርቂ ግንዛቤ ከፈጠረ በኋላ ነው። የትግሉ አላማ ተብሎ የተወሰዱ መተክሎች የሚለዋወጡ የሚጣሉና የሚሻሻሉም አይደሉም። በየአቅጣጫው የተነሱት ከላይ የተዘረዘሩት ችግሮች መሰረታዊነት እስካልተፈቱ ድረስ በቀጣይነት በትግሉ አላማነት የሚኖሩ ናቸው። አንድ የፖለቲካ ድርጅት ነኝ የሚል የትግል አላማዎቹ ችግሮቹ በመሰረታዊነት ሳይፈቱ የሚለቅ ወይም የሚቀየር ከሆነ አለም አላማዎቹን በሰነድነት አስቀምጦ በተግባራዊ እንቅስቃሴው አራምባና ቆቦ የሚረግጥ ከሆነ ህዝባዊና ሀገራዊ ተልዕኮ እንደሌለው ተጨባጭ ማስረጃ ናቸው። የድርጅቶችም ሁነኛ መለኪያ የያዙት አላማና ከዚህ ተያይዞ ያለ እንቅስቃሴያቸውን መመርመር የሚባለውም ለዚህ ነው። የትግል ስልትና ታክቲክ ብለን የምንገልጸው ግን ከዚህ ለየት ባለ መንገድ የሚታይ ነው። የትግል ስልትና ታክቲክ የትግሉ አላማ እንዳለ ሆኖ በትግል ሂደት ውስጥ የተወሰኑ መሸጋሸጎች አልያም መጠነኛ ለውጦች የተከሰቱ ከሆነ ስልትና ታክቲክ ለዛ የተሸጋሸገ ወይም የተለወጠ ሁኔታ ሊያገለግሉ በሚችል ደረጃ መለወጥ ይቻላል። ይህ ሊሆን የሚችለው ወደ ዋናው አላማ መዳረሻ ሁኔታዎችን ያመቻቻል፣ ያፋጥናል ተብሎ ከታመነበት ተጨባጭ ሁኔታውም ያንኑ አመልካች ከሆነ ማለት ነው። የትግሉ አላማ ግን የአላማው መሰረትና መነሻ የሆኑት ሀገራዊና ህዝባዊ ችግሮች እስካልተፈቱ ድረስ ሊለወጡ አለመቻላቸውን መረዳት በጣም ጠቃሚ ነው። የትግሉ አላማ ግቡን እስኪመታ ህብረተሰባዊ ችግሮች እስኪፈቱ ውጣ ውረዶች ይኖራሉ፣ መስዋዕትነት ይከፈላል፣ ጠላት በርካታ መሰናክሎችን ይፈጥራል ወዘተ። መልሱ አዎን ነው። የታጋዮች ግዴታስ በዚህ መሰል ሂደት ውስጥ ምን መሆን ይኖርበታል? አዎ፣ በትግል ውስጥ ዘርፈ ብዙ ችግሮች ይከሰታሉ፣ ውጣ ውረዶችም የበዙ ሊሆኑ ይችላሉ። ነገር ግን የህዝብ መሰረታዊ ችግሮች እስካል ተፈቱ የትግሉ ዓላማ ግቡን እስኪመታ እኛም አለን ህይወታችንም ለትግሉ ለህዝባችንና ለሀገራችን ነው የሚለው ብቻ ነው የቀደመው ለትግሉ ነው ህይወቴን መዝሙር እየዘመሩ ለሀገርና ለህዝብ ፍቅር የተሰው ጓዶች ያወረሱን የታሪክ ቅርስም ይህንን ሁኔታ አመላካች ነው የነሱም የጀግንነት ዓላማ አንግቦ ወያኔን ከነግሳንግሱ ከስልጣን ማሰናበት ወደ ከርሰ መቃብሩ ማውረድ ግዴታና ኃላፊነት ዛሬ ያለው ትውልድ ተልእኮ ነው። በአጠቃላይ መልኩ የትግል ስልት ስትራቴጂ ይህንን መንገድ መርጣለው ወይም አልመርጠውም በሚል ዘይቤ ድርጅቶች በዘፈቀደ የሚመርጡት ጉዳይ ሆኖ መወሰድ የለበትም። አንድ በቅድሚያ የሚወሰደው ስልትና ታክቲክ የትግሉ ዓላማ ለማራመድ ይረዳል ወይስ ይጎዳል የሚለው መሰረታዊ ጥያቄ በአግባብ መመለስ አለበት። ሁለት በስልጣን ላይ ያለው ጸረ ህዝብና ጸረ ኢትዮጵያ ቡድን ባህሪ ተፈጥሮና ዓላማ መርምሮ ማወቅና መገንዘብ ይጠይቃል። ከዚህ በተጨማሪም ትግሉን የሚረዱ ወይም ሊጎዱ የሚችሉ ተቋሞች የስለላና ወታደራዊ መዋቅሮች የገንዘብና የትራንስፖርት የምርጫ ቦርድ ወዘተ በማን ቁጥጥር ስር እንዳሉ መገንዘብ ወሳኝነት ይኖረዋል። 3 የትግሉን ዓላማ ከግብ የማድረስ ጥያቄ የዚህ ዘረኛ ሀገር አጥፊ ቡድን ዓላማ በማወቅ ብቻ የሚወሰን አይደለም። ከአካባቢ ሀገሮችና ከውጭ ኃይሎች ጋር ያለውን ግንኙነትና ትስስር በሚገባ በመመርመር የትግሉ አጋር ሊሆኑ የሚችሉትን ጠንቅቆ ማወቅ ጥላት ሆነው ሊቆሙ የሚችሉትን ማራቅን ሁሉ ያካትታል። ይህ ለአካባቢ ሀገሮችና ለውጭ ኃይሎች ብቻ የምንጠቀምበት መለኪያ አለመሆኑ በአግባብ ሊታወቅ ይገባል። በአገር ቤትም ህዝብን የሚከፋፍል ጽንፈኛ መንገድ የሚከተሉ የመገንጠል ጥያቄን እንደ መፍትሄ የሙጥኝ ያሉ ወያኔ የፈለፈላቸው ጸረ ህዝብ ተለጣፊዎች ከሻቢያ በመተባበር መብትና ዲሞክራሲ እናላብሳለን ባዮች ወዘተ በትግሉ ሂደት ቦምፊ ተጣርተው መወገድ ይኖርባቸዋል። ኢሃፓ የሀገሪቷን ተጨባጭ ሁኔታ አጥኖ በስልጣን ላይ ያለውን ዘረኛና ጎጠኛ ቡድን ዓላማና ተልእኮ አገናዝቦ የህዝባችንን የስቃይና የሰቆቃ ዕድሜ ለማሳጠር ሁለገብ የትግል ስልት በመጠቀም ህዝባችንን ሀገር አቀፍ ለሆነ ህዝባዊ አመጽ ማዘጋጀት አማራጭ የሌለው ወቅታዊ የትግል ስልት መሆኑን በይፋ ገልጿል። ህብረት ከማን ጋር ለሚለው ጥያቄም ህብረት የህዝብን አንድነትና ዲሞክራሲያዊ እኩልነት መሰረት አድርገው ለኢትዮጵያ ሀገራዊ ሉዓላዊነት ከመታገሉ ኃይሎች ጋር ብቻ መሆን እንዳለበት ገልጾ ይፋ መግለጫም አውጥቷል። እምነቱንም አንጸባርቋል። ይህን መሰረት ያደረገ ህብረትም በአገር ቤት በተጨባጩ የትግል ሜዳ ተጨባጭ ህልውና ካላቸው ድርጅቶች ጋር መሆን እንዳለበትም አስመረውበታል። ሁለገብ የትግል ስልት የሚለውን ወቅታዊ የትግል ዘይቤ ሆነ አገር አቀፍ የተደራጀና የተቀናጀ ህዝባዊ አመጽ የሚሉትን የትግል መርሆች ወደ ኢትዮጵያ የፖለቲካ መድረክ ያስገባቸው ገና ከጅምሩ ኢሃፓ ነው። ዛሬ ዝብርቅርቅ ባለው የኢትዮጵያ ፖለቲካ ተቋሚነን የሚሉ ይህንን መፈክር አንግበናል ሲሉን እየሰማን ነው። ካለ ካርበን ኮፒ በማድረጋቸው የምንቆጭ ባይሆንም አቋማቸውን ተለኳቸውን ለመመርመር ግን እንገደዳለን። ዘረኛውንና ጎሰኛውን ወያኔን በናቅፋ ፈጥሮ በደደቢት አሳድጎ ኢትዮጵያን ለመከራ የዳረገውን የኢትዮጵያ መሰረታዊ ጠላት ሻቢያን እያሞገሱ ሁለገብ ትግል ሲሉን ለባዳን ኃይሎች መሳሪያ በመሆን ከወያኔ ወግነው ኢትዮጵያን እየወጉ እንደገቡና በወያኔም ተሹመው እንደነበር እያወቀን በ1997 ምርጫም ሰርገው በመግባት ቅንጅትን አፈራርሰው ይዘታቸውን ሳይሆን ቅርጻቸውን ለዋውጠው ብቅ ማለታቸውን ህዝባችን እያወቀው ኤርትራ ነጻ ወጣች ኢትዮጵያም ወደብ የለሽ ሆነች ሲባል የወያኔ መልእክተኛ በመሆን ሻቢያው ኢሳያስ አፈወርቄ እንኳን ደስ ያለን ብለው እቅፍ አበባ ሲያበረክቱ በሻቢያ ቴሌቪዥን ባይናችን የተመለከትነው ከህሊናችን ሳይፋቅ እየቆረቆረን ሳለ ዛሬ ሁለገብ ትግል ሲሉን እንድንቀበል ይታሰብ ይሆን? በዋናነት ግንዛቤ ማግኘት ያለበት ትልቁ ቁም ነገር አንድ ሀገራዊ ህዝባዊ የሆነ ድርጅት ትኩረቱን ማድረግ ያለበት ከህዝብ መገናኘት የሚለው ነው። ወያኔም ሆነ ሌሎችም አምባገነን ስርዓቶች ቀዳሚ ጥረታቸውና ፍራቻቸው ይህን መሰሉ ድርጅትና ህዝብ እንዳይገናኙ ነው። ይህን የመሰለ ክቡር ህዝባዊ አላማና ተልእኮ የተሸከመ ድርጅት ህዝብን ካገኘ ህዝብ ይወያያል፣ በእቅድ ይደራጃል። የጎሰኛውና ጸረ ኢትዮጵያዊው የወያኔ ቡድን ውሸቱ ጭምር ለምን አላማ እንደሆነ ተጠርጥሮ ይወጣል። የከተማው ነዋሪ ከገጠሩ፣ የደጋው ከቆላው፣ ሰራተኛው ከወርሳ አደሩ፣ አባዎች ከወጣቶች፣ ሴቶች ከወንዶች በሀገራዊ ጉዳዮች ላይ ይወያያሉ፣ ይመክራሉ። በሐሳብና በአላማ ጭምር ይተሳሰራሉ። ይህን መሰሉ ሁኔታ እያደገ መምጣት የፖለቲካ ኃይል ሚዛንን እያዛባ ህዝብ በያቅጣጫው አልገዛም አልንበረከክም ስሜት እያጎለበተ ለተቀናጀ ሀገራዊ ህዝባዊ አመጽ ድልዳል ይፈጥራል። ህዝብን ባለሙሉ መብት ለማድረግ የሚጓዝ የፖለቲካ ድርጅት ረጅሙ ጉዞ ብዙ ውጣ ውረድ እንዳለው ያውቃል። በዚህ መሰሉ እልህ አስጨራሽ ጉዞ ውስጥ ወደ ህብረት መግባት ያለባቸው ድርጅቶች ሁሉ ረጅሙ ጉዞ የሚዘልቁ ናቸው ማለት ግን አይቻልም። ዋናው ቁም ነገር በትግሉ መሰረታዊ አላማዎች ላይ የማያጠራጥር አቋምና መግባባት መኖር ነው። ለምሳሌ በህዝብ አንድነትና ዲሞክራሲያዊ እኩልነት ላይ የተመሰረተን ሀገራዊ አንድነት መቀበል ወያኔ ግንባር ቀደም ጠላት መሆኑን አውቆ እሱን ማስወገድ ላይ የጠራ አቋም የባዳን ተልኮና ፍላጎት አስፈጻሚነትን እንትፍ አርጎ መጥፋት ይጠይቃል። በአጠቃላይ ስለ ፖለቲካ ትግልና ስልት ስናነሳ፣ ስለ ውድ ሀገራችን መደፈርና ስለ ህዝባችን ስቃይና ሰቆቃ ስንናገር የማናልፈው ወጣቱ ትውልድን ነው። ወጣቱ ትውልድ አገር ተረካቢ ነው ስንል ደግሞ ወጣቱ ያለበትን ሁኔታ ማጥናት መመርመር ግዴታ ነው። ወጣቱ የሀገሪቱ ዋነኛ እሴት ነው ቢባል ማጋነን አይሆንም። ዘረኛው የወያኔ ቡድን ገና የፖለቲካ ስልጣን በእጁ ካረገበት ጊዜ ጀምሮ በወጣቱ ትውልድ ላይ የፈጸመው በደልና ግፍ መስፈርት የማይገኝለት ነው። ወጣት ሰራተኛ፣ ወጣት ተማሪ፣ ወጣት አርሶ አደር፣ ወጣት ሴቶች በግፍ ለስደት ሲቃ ተዳርገዋል። ለክፉ ስራ አጥነትና አልባሌ ባህል ተጋልጧል። ገሚሶቹ በግዴታና በወያኔ የዘር ፖለቲካ ኮታ ወደ ውትድርና እየተወሰዱ ወደ ሶማሌ፣ ሱዳን፣ ሌሎችም ስፍራዎች እየተላኩ አንገታቸው እየተቀላ ወደ ህንድ ውቅያኖስ በየበረሃውም ተጥለዋል። ወያኔ በነሱ እልቂትና ስቃይ በብዙ ሚሊዮን የሚቆጠር የትርፍ ትርፍ አካብቶባቸዋል። ወያኔ በፈጠረው የዘርና የጎጥ ፖለቲካ ወጣቱ በአገሩ የተለያየ ክፍል እየተዘዋወረ የሥራ ዕድል እንዳያገኝ ተደርጓል። የዕለት ተዕለት ኑሮን ማሸነፍ ባልቻለበት ሁኔታ 1 ለ5 1 ለ7 በሚል የጭቆና ሰንሰለት አስተሳስሮ በገዛ እናትና አባቱ እህትና ወንድሞቹ በሰፈሩ ነዋሪ ጭምር የወያኔ ጆሮ ጠቢ ሆኖ እንዲያገለግል ግዴታ ተጥሎበታል። አገር መረከብ የማይችል የመግባቢያ ቋንቋ ያጣ በፍላጎትና በአላማ ያልተሳሰረ በህሊናዊ አመለካከቱ ያልዳበረ ወጣት በመፍጠር አገር ተረካቢ ትውልድ እንዲጠፋ ማድረግ የወያኔ መሰረታዊ አላማ ከሆኑት አንደኛው ሴራ ነው። ዛሬ ባለንበት የግፍ ዘመን ወጣቱ ሰው ማን ነው የሚለው ጥያቄ በሚገባ ታይቶ ሞት ለወያኔ እንቢኝ ለሀገሬ የሚል ንቃተ ህሊናው የዳበረ ወጣት ትውልድ የወያኔን ቀብር ማጣደፍ አለበት። በፋሽስቶች የጨነገፈውና የ66 ዓመተ ምህረት ህዝባዊ አብዮት በዚህ አቋያ የተወው ምስክርነት በቀላሉ የሚገመት አይደለም። ይህን አስመልክቶ
ወጣቱ ምን ይላል? ወጣቱ ሰው ማን ነው? በድሜ ገና ለጋ አዲስ ሁሉ የሚያምረው በጨለማ የሚጓዝ ብርሃንን ያላየው ግራቀኙን ሳይያይ የሚንከራተተው የጋቱትን ሁሉ የሚመገምገው ህይወትና ደሙን የወያኔ አገዛዝ የትም የሚያስረጨው አረ ለመሆኑ ወጣቱ ምን ይላል? ወጣቱ ሰው ማን ነው? ፖለቲካ ሰዓት ነው የሚል ከንቱ ቋንቋን ፍልስፍና አድርጎ በየቡና ቤቱ የሚንዘባነ ነው የቦይ ውሃ ሆኖ የትም የሚፈሰው በወያኔ ሥራ ተቀይዶ ያለው አረ ለመሆኑ ወጣቱ ምን ይላል? ወጣቱ ሰው ማን ነው? ወይስ ህዝብ አገሬን ብሎ ሰከን ባለ አእምሮ አማትሮ የሚያየው ሲያጠቡም የሚያሰፋ ሲያላሉም የሚወጥር በጨለማም ቆሞ ሐሰት እርሜ ብሎ እውነት የሚናገር ሰላምን ለማምጣት ብርሃንን ለማየት እጅግ የሚጓጓ ካለፈው ለመማር ለማወቅ የሚጥር ወጣቱ ምን ይላል? ወጣቱስ የቱ ነው? ህዝቡን ኃይሌ ብሎ ውስጥ ለውስጥ የሚነድ በእጅም አይጨበጥ የሚያቃጠል እሳት የበፊተኛው ነው ወይስ የኋለኛው? የትኛው ነው ወጣት? በእድሜው ገና ለጋ አዲስ አፍቃሪ ነው ወይስ ከዚህ ተርቆ ወጣት የሚለው ቃል ሌላ ትርጉም አለው? ገና ከጅምሩ ቃል ኪዳን የገባች ቃሏን ለመጠበቅ አገር ለመታደግ ህዝብና አገሯን ከመርት አስተሳስራ ቁልቁለት ዳገቱን ሳትንበረከከው በድፍረት የወጣች ዛሬም ጸንታ ያለች ባለፈው ትግልም ህይወት የነበረች የጽናት መሰረት ትግል ያስተማረች እችናት ወጣቷ ወይስ ሌላኛዋ? ለወያኔ ሴራ ራሷን የሰጠች በወርቅ ተሽቆጥቁጣ ውስኪ እየተራጨች ላልባሌ ባህል በወያኔ ግቢ የወሲብ ያደረች
የካቲቱን ራይ የተላበሰና ተደራጅቶ የቆመ ወጣት ትውልድ ዛሬም እውን መሆን አለበት።
ግንባርክና ሳየው
አንጃ ምንድነው? በአምሮ በለጠ ከአዲስ አበባ። አንጃ ምንድነው የሚል ጥያቄ ዛሬም በድጋሚ ቢነሳ ተገቢነቱም ሆነ ወቅታዊነቱ አጣያቂ ሊሆን አይችልም። በተለይ ከአርባ ዓመታት በላይ በትግል ጸንተው በትግል ለኖሩት የኢሃፓ አባላትና ደጋፊዎች የዚህ ጥያቄ አስፈላጊነት ጎላ ብሎ ይሰማቸዋል። ያለፉት አርባ ዓመታት በአንጀኞች የደረሰብንን ጥቃትና ጉዳት እንዲሁም ተመክሯችንና ፈተናዎቻችንን ወደኋላ መለስ ብለን እንድንቃኛቸው ይረዳናል። የዛሬውንም ተጨባጭ ሁኔታ ከትናንትናው ጋር ማገናዘብና ማመሳከር የምንችልበት ፍንጭም ይሰጠናል። የዛሬውን ከትናንትናው የነገውን ደግሞ ከዛሬው ገጠመኛችን እያመሳከርንና እያገናዘብን ከተጓዝን በነገው ጉዟችን ላይ ሊጋረጡብን የሚችሉ አደጋዎችን ለመቀነስ ያስችለናልና ነው። አንጀኝነት በተለያዩ የዓለማችን አገራት በትግል በተነሱ የፖለቲካ ድርጅቶች መፈጠር የነበረና ያለ ነው። በእኛው ድርጅት ኢሃፓም ውስጥ በተደጋጋሚ ታይቷል። የኛውም ሆነ የሌሎች አገራት ተመክሮ የሚያረጋግጠው ነገር ቢኖር የአንጀኞች መፈጠርን ማስወገድ የማይቻል መሆኑን ነው። አንጀኞች የሚያደርሱትን ጉዳት ግን መቀነስ ይቻላል። አንጃ ምንድነው? ለሚለው ጥያቄ መላሹ አንጃ በአንድ ዴሞክራሲያዊ በሆነ የፖለቲካ ድርጅት ውስጥ ከእናት ድርጅታቸው የተለየ የፖለቲካ መስመር ይዘው ለሚወጡ አናሳ ቡድኖች የተሰጠ ስያሜ ነው። አንጀኞች በአብዛኛው በህቡ የራሳቸውን ተጓዳኞችና አጋሮች ይቀርባሉ፣ ይመለምላሉ። ከዚያም ምቹ ያሉት ወቅት ሲፈጠር እናት ድርጅታቸው የሚከተለውን የፖለቲካ መስመር ተጻረው ይሰለፋሉ። ዴሞክራሲያዊ አሰራሮችን ይሸረሽራሉ፣ የእናት ድርጅታቸውን የውስጥ የመተዳደሪያ ህገ ደንብ ይጥሳሉ፣ በትግል ታክቲክና ስትራቴጂዎች ላይም ተቃርኖዎቻቸውን ያሰማሉ። የእናት ድርጅታቸው ድርጅታዊ ጥንካሬ እንዲላላ ዲሲፕሊኖቹን ይቦረቡራሉ፣ ያዝላሉ። ድርጅታዊ ምስጢሮችንም ገሃድ ያወጧቸዋል። ለጠላት አሳልፈው እስከ መስጠትና መደራደሪያ እስከ ማድረግ ድረስ ዘልቀው ይጓዛሉ። አሉባልታዎችን በድርጅት ውስጥ መንዛት የአንጀኞች ዋነኛ መበተኛ መሳሪያቸው ነው። እናት ድርጅታቸው ጠንካራ አመራሮችና አባላት ላይ የስብ ማጥፋት ዘመቻ ይከፍታሉ። የሚረጫቸው የፈጠራ ወንጀላዎች መስመር የሳቱ ይሆናሉ። አንጀኞች በአብዛኛው የውጭ ተልእኮ ተሸካሚዎች ናቸው። የባዕዳንና የጠላት ተልእኮ አስፈጻሚዎችም ይሆናሉ። በዚህም የወዳጅና ጠላት አፈረጃጀታቸው የተዛባና ከተጨባጭም ሁኔታ ያፈነገጠና የተጣረሰ ይሆናል። በመሆኑም የእናት ድርጅታቸውን ጠላት ወዳጃቸው ያደርጋሉ። በሌላ በኩል የእናት ድርጅታቸውን ወዳጅ ጠላት አድርገው ይፈርጃሉ። ባንጀኞች አንጀኞች ሐሳባቸውን ለብዙሃን አቅርበው ማሳመን የሚሳናቸው መስመሮቻቸው እርስ በርሳቸው የተምታቱ ስለሚሆኑ ነው። አንጀኞች አሉን የሚሏቸው ቅሬታዎችና ችግሮች የሚሏቸው ከተጨባጭ ሁኔታውና ከመርህ ጋር የማይጣጣሙ ስለሚሆኑ በመድረክ ላይ ብዙሃኑን ማሳመን ሲሳናቸው በኃይል ለመጫን ይሞክራሉ። በዚህም አንጀኞችን ጸረ ዴሞክራሲና አፍራሽ ኃይል ያስብላቸዋል። ከዚህ ላይ አንድ ሊሰመርበት የሚገባ አብይ ጉዳይ ማንሳት የግድ ይሆናል። ይኸውም በዲሞክራሲያዊ የፖለቲካ ድርጅት ውስጥ የተለየ ሐሳብ ማንሳት፣ መጠየቅ፣ የተለየ ሐሳብ ማንሸራሸር ወዘተ አንጃ ሊያስብል የማይችል መሆኑን ነው። ሐሳብን በነጻነት ማንሸራሸር የአንድ ዴሞክራሲያዊ የሆነ ድርጅት መርህና ባህል ነውና። የኢሃፓም መገለጫ ባህሪው ይኸው ድርጅታዊ ዴሞክራሲያዊነቱና ባህሉ ለማንም የተገደበ አለመሆኑ ነው። ስለ አንጀኞች አነሳስ መገለጫ ባህሪዎቻቸውና የሚመርጧቸውን ምቹ ወቅቶች በተጨባጭ ማስረጃዎች እያስደገፉ በማቅረብ ትምህርታዊነቱን ለማሳየት
ከሌሎች አገራት አንጀኞች ይልቅ ያገራችን የኢሃፓን ተመክሮ መጠቀሙ የበለጠ አስተማሪነቱ የጎላ ይሆናል። አንጀኞች የወዳጅና ጠላት ፍረጃቸው የተምታታና የተዛባ የመሆኑ ምስጢር በኢሃፓ በተለያዩ ወቅቶች በተነሱ አንጀኞች በተጨባጭ የታየባቸው መሆኑ የሚያረጋግጡ ማስረጃዎችን ማቅረብ ይቻላል። የ1969 ዓ.ም. ቀደምት የኢሃፓ አንጀኞች ከወታደራዊው ደርግ ጋር ከምንታገል ከውስጥ ገብተን ቀርጸንና አስተካክለን መለወጥ እንችላለን ከሚል አቋም በመነሳት ፋሽስት አትበሉት፣ ጊዜያዊ የሽግግር መንግስት አያስፈልግም፣ ደርግን በከተማ ትጥቅ ትግል መፋለም ለምን አስፈለገ የሚሉ የመስመር ልዩነቶችን አንስተው ነበር። እነዚህ ጥያቄዎች ቀጥተኛ መልእክታቸው ወታደራዊው ደርግ የሚታገሉት ጠላት ሳይሆን የሚደራደሩትና የሚግባቡት ወዳጅ ነው ከሚል ድምዳሜ የሚያደርስ መሆኑ የሚያከራክር አይደለም። ተጨባጭ የወቅቱ ሁኔታ ያረጋገጠው ነገር ቢኖር ጥያቄዎቹ የወቅቱን ተጨባጭ ሁኔታዎች ያልዳሰሱና ያልተመረከቱ መሆናቸውን ነበር። ወታደራዊውን ደርግ ፋሽስት ያስባሉት የፈጸማቸው ተግባራቶቹ ከፋሽዝም መመሳሰላቸው እንጂ የተለየ ምክንያት አልነበረም። መንግስቱ ኃይለ ማርያም ከጀርመኑ ሂትለር፣ ከኢጣሊያው ሙሶሊኒ፣ ከስፔኑ ፍራንኮ ወይም ከኢንዶኔዥያው ሱሃርቶ የተለየ ተግባር በስልጣን ዘመኑ አላደረገም። ዶክተር ሎረንስ ፕሩት የዓለማችን ፋሽስት መሪዎች ባህሪ ከገመገሙ በኋላ ባለ 14 የባህሪ መግለጫዎችን ዘርዝረዋል። መንግስቱን ከነዚህ ባህሪያት ተግባራት ጋር አያይዞ መገምገም ይቻላል። ጊዜያዊ የሽግግር ህዝባዊ መንግስት ያስፈለገበት ዋነኛው ምክንያት የዴሞክራሲያዊ ስርዓት ምስረታን ሽግግርን እውን ለማድረግ በጊዜያዊ ህዝባዊ መንግስት ውስጥ ማለፍ የግድ በመሆኑ ብቻ ነበር። የዚህን ጥያቄ አስፈላጊነት የዛሬውም የአገራችን ተጨባጭ ሁኔታዎች ወቅታዊና ተገቢ መሆኑን መካድ አይቻልም። የከተማ ትጥቅ ትግልን በተመለከተ ከየካቲት 1966 ዓ.ም. እስከ መስከረም 2969 ዓ.ም. ድረስ የኢሃፓ ትግል ፍጹም ሰላማዊና ዴሞክራሲያዊ እንደነበር ታሪካዊ ማስረጃዎች ያረጋግጣሉ። የኢሃፓ አባላትና ደጋፊዎች በጅምላ እየተገደሉ፣ በጅምላ እየታሰሩ አሰቃቂና ኢሰብአዊ ስቃይ እየተፈጸመባቸውና እየደረሰባቸው ከሁለት ዓመታት በላይ በሰላማዊ መንገድ ታግለዋል። መስከረም 2 ቀን 1969 ዓ.ም. የነጻ እርምጃ አዋጅን ደርግ በኢሃፓ ላይ አወጀ። ይህ አዋጅ የደህንነትና የቀበሌ ታጣቂዎች ማንኛውንም በኢሃፓ አባልነት የሚጠረጠር ዜጋን በተገኘበት መግደል የሚያስችል መብትን የሰጠ ነበር። ከዚህ በኋላ የሰው ልጅ ህይወት በማንም የማይነካ የተፈጥሮ መብት መሆኑን በውል ያጤኑት የኢሃፓ አባላትና ደጋፊዎች ራስን ከጥቃት የመከላከል መብታቸውን መጠቀም እንዳለባቸው ከውሳኔ ደርሰዋል። የራስን ህይወት ከጥቃት መከላከል ደግሞ መብትም ተገቢ እርምጃም ነበር። በርግጥ በአፈጻጸም ላይ መጠነኛ ስህተት መፈጸሙን ፓርቲው በገሃድ ራሱን በግል ሂስ ያረመበት መሆኑም አይካድም። የዚያን ዘመን አንጀኞች ጥያቄ ከተጨባጭ ሁኔታው ጋር የተጋጨና የተጻረረ መሆኑን መረዳት የተቻለው ብዙም ሳይቆይ ወዲያው ነበር። አንጀኞች እንደራደረው እንጂ አንታገለው ያሉት ደርግ እንኳንስ ለነሱ ከነሱ በፊት ቀድመው እንደራደረውና እንወዳጀው ባዮቹ እነ መኢሶን፣ ወዝሊግ፣ ኢጫት ወዘተ ጋር እንኳን ተደራዳሪና ተግባቢ እንዳልሆነ በቅጣት ሰይፉን መዝዞ አሳይቷቸዋል። በሰራዊቱ ውስጥ የተነሱት አንጀኞችም የኢሃፓን ጠላት ወዳጅ አድርገው አልተሞዳሞዱም፣ አልተወዳጁም ብሎ መከራከር እንዳይቻል ማስረጃዎች ህልው ሆነው ያረጋግጣሉ። የትናንቱ ኢህዴን የዛሬው ብአዴን ከወያኔ ጋር ያደረገው ውድጅትና ጥምረት ሕያው ምስክር ነው። ስለዚህ አንጀኞች የእናት ድርጅታቸው ጠላት ወዳጃቸው፣ ወዳጁ ደግሞ ጠላታቸው እንደሚሆን ከኛው አገር የኢሃፓ አንጀኞች የተሻለ ማረጋገጫ የለም። ከዚህ መሰረታዊ ባህሪያቸው በመነሳት የኢሃሰ ቀደምት አንጀኞች ከወያኔ ጋር የፈጠሩት ጉድኝትና መተቃቀፍ የቱን ያህል አሳፋሪና ጸረ ኢትዮጵያ የመሆኑ ጉዳይ ዛሬ ለውይይትና ድርድር የሚቀርብ ጉዳይ ሊሆን አይችልም። አሁን በቅርብ የተነሱት ዘመናዊ አንጀኞች ድንገት ተነስተው ካለማወቅ ወይም ካለመረዳት የፍርሻ ተግባር ጀመሩ ማለት አሳማኝ ምክንያት ሊሆን እንደማይችል ተቋሚ ማስረጃዎች አሉ። ቀደምት አንጀኞችና ዘመናዊዎቹ አንጃዎች መካከል የጠነከረ ትስስር አላቸው። ቀደምት ለሚባሉት አንጀኞች ወያኔ በሩን ከፍቶላቸዋል። በቤተሰብ ጥያቄ፣ በጉብኝት፣ በኢንቨስተርነት፣ በሙያ ተቀጣሪነት፣ በሰላይነት ወዘተ ወደ አገር ይገባሉ፣ ከአገርም ይወጣሉ። ከወያኔ ጋር የጋራ አጀንዳ አላቸው። የኢሃፓን እንቅስቃሴ በአገር ውስጥ መከታተል፣ መረጃ መለዋወጥ፣ ከተቻለም የጋራ ጥቃት መክፈት ናቸው። የፍኖተ ዲሞክራሲ፣ የኢትዮጵያ አንድነት ድምፅ የሬዲዮ ሞገድ አፈናና ጃም ማድረግ ተግባር በቀደምት የኢሃፓ አንጃ እንደተፈጸመ ስንቶቹ ይረዱት ይሆን? በኢሃፓ ኢሃሳ ላይ ታሪክ መሰል አጉዳፊ ተግባርን መጻፍ የተጠናወታቸው ጸሐፊነን ባዮች ከጽሑፋቸው ጀርባ ወያኔ አለ፣ ብአዴን አለ። እነዚህን አጸያፊ ጽሑፎች የኢሃፓ አባላት ማንበብ ብቻ ሳይሆን ያዘገጃጀት ሂደታቸውን፣ አማካሪዎቻቸውንና የአርታኢ አጋሮቻቸው እነማን እንደሆኑ ከበቂ በላይ የተሰባሰበ ማስረጃዎች አሏቸው። የአስማማው ኃይሉ የኢሃሳ ታሪክ ለሚለው መጽሐፍ የብአዴን አመራር አባላት ከጀርባው ነበሩ። ብአዴኖች የመጽሐፉ አርታኢዎች እና አማካሪዎች እንዲሁም ጎትጓቾች ነበሩ። የካህሳይ የአሲምባ ፍቅር በህወሓቶች ድጋፍ አማካሪነትና አርታኢነትም ለመሰራቱ ከበቂ በላይ ማስረጃዎች አሉን። በአሲምባ ፍቅር መጽሐፍ ዋነኛ አርታኢ አማካሪ የህወሓቱ አዲስ ዓለም ባሌማ መሆኑን ካህሳይም አይክደንም። የህይወት ተፈራ ታወር ኢን ዘ ስካይ ከመጽሐፉ መጻፊያ ቋንቋ ምርጫ እስከ አዲስ አበባ ዩኒቨርሲቲ ከዚያም እስከ አሜሪካ በተደረገው የምረቃ በዓል አጃቢዎችና አስፈጻሚዎች እንዲሁም አማካሪዎች የሆኑት ቀደምት አንጀኞችና ብአዴኖች መሆናቸው አይካድም። እነዚህ ሁሉ ተግባራት የሚያረጋግጡት እውነታ ለዘመናዊ አንጀኞች በአደባባይ መውጣት ቅድመ ቀስቀሳና የዝግጅት ሥራዎች መሆናቸውን ነው። አንጀኞች ያሉባልታ ኢላማዎቻቸው ጠንካራ የሚባሉ የኢሃፓ አመራሮችና አባላት ናቸው። ይህንን እውነታ በሁለቱም አንጃዎች ተግባር አረጋግጦታል። የቀደምት የሰራዊቱ አንጀኞች የፈጠራ ውንጀላና አሉባልታ ኢላማቸው የሰራዊቱ ኮሚሳር የነበረው ጸጋዬ ደብተራው ነበር። ተጨባጭ እውነታው ግን አንጀኞች በጸጋዬ ደብተራው ላይ የነዟቸው አሉባልታዎች ከጸጋዬ ደብተራው መሠረታዊ ባህሪያት ጋር የማይገናኙ መሆናቸው ነበር። የዘመኑ አንጀኞች ጸጋዬ ደብተራውን ጀግናችን ነው ይሉታል። የትግል ጽናት ሞዴላችን ነበርም ብለውታል። በሌላ በኩል የዘመኑ አንጀኞች ልክ እንደ ቀድሞዎቹ በትግል ጽናታቸውና በሚታወቁ ጠንካራ አመራሮች ላይ አነጣጥረዋል። ኢሃፓን ለመግደል፣ መሠረቱን ለማፍረስ፣ ምሰሶውን መንቀል ኢላማቸው መሆኑን ያረጋግጥልናል። የኢሃፓ የሁለቱም ዘመን አንጀኞች በፖለቲካ ስልጣን ላይ የተዛባ አመለካከት አላቸው። ኢሃፓ የፖለቲካ ስልጣን ሲል የህዝብ የስልጣን ምንጭነት የሚያረጋግጥበት ስልጣን ማለቱ ነው። ኢሃፓ ስልጣን ሲል የፖለቲካ ዓላማ ማስፈጸሚያ መሳሪያ መሆኑን ነው። የሁለቱም ዘመን አንጀኞች ስልጣን ሲሉ የነሱን ከስልጣን መንበር ላይ መቀመጥን እንጂ ስልጣን የዓላማ ማስፈጸሚያ ወይም የህዝብ ሉዓላዊነት ማረጋገጫ መሆኑን የካዱ ናቸው። ቀደምቶቹ ከደርግ እንደራደር ሲሉ በደርግ መሾምን እንጂ የኢትዮጵያን ህዝብ የስልጣን ባለቤትን ለማድረግ እንደማይቻል የተሰወረ ሆኖባቸው አይደለም። ዘመነኞቹም ቢሆኑ ለኢሃፓና ለኢትዮጵያ ጠላቶች መንበርከክ ለሹመት እንጂ ለህዝብ ስልጣን ባለቤትነት እንዳልሆነ ለመረዳት ብዥታ ሊኖር አይችልም። በቀደምት አንጀኞች ውስጥ አካባቢዊነትና የዘረኝነት ስሜት በጥቂት የሰራዊት አባላት ውስጥ ቢንጸባረቅም በገሃድ አደባባይ ወጥቶ ለመቀስቀሻነት አልዋለም ነበር። የዘመኑ አንጀኞች ግን የዘረኝነትና የአካባቢያዊነት ጽንፈኛ አቋም መያዛቸው በገሃድ ታይቷል። ይህ ደግሞ አሳዛኝ ብቻ ሳይሆን አሳፋሪም ነው። እውን እነዚህ የኢሃፓ ልጆች ነበሩን? እውን ከእነዚህ ጋር አብረን ቆይተናልን? ወዘተ የሚሉ አሳዛኝና አሳፋሪ እንዲሁም ትውስታዎችንና መቆጨቶችን መለስ ብለን እንድናሰላስል አስገድዶናል። የቀድሞ አንጀኞቻችን ከገዳዮቻችን ጨፍጫፊዎቻችን ጋር እንደነበሩና እንደወገኑ ሁሉ ዘመነኞቹም ከደርቅ ኢሰፓ እስከ ወያኔ በአደን ደጃፍ ድረስ እጅና እግራቸውን ዘርግተዋል። የኢትዮጵያ ሕዝብ ዛሬ በውል ሊረዳው የሚገባው ጉዳይ አንድ ትውልድ ሙሉ ከጨፈጨፈ ደርግ ኢሰፓዎች ሀገር ካፈራረሱ ወያኔ በአደኖች ጋር ማበርና መሞዳሞድ ሞራላዊ አለመሆኑን ነው። ቀደምት አንጀኞች በኢሃፓና ባላቱ ላይ ዘርፈ ብዙ ጉዳቶችን አድርሰዋል። ጓዶቻችንን አስገድለዋል፣ አሳስረዋል። ንብረታችንን ዘርፈዋል፣ አዘርፈዋል። መዋቅሮቻችንን አስመትተዋል፣ ምስጢሮቻችንን ለጠላት አሳልፈው ሰጥተዋል። የዘመኑ አንጀኞች ደግሞ የእኛነታችን መለያ የሆነ ስማችንን ዘርፈዋል። ኢሃፓ የኢትዮጵያዊነታችን፣ የህዝባዊነታችን፣ የዴሞክራሲያዊነታችን የትግል ጽናትና የውርስ ሀብታችን ነው። ኢትዮጵያንና ህዝቧን ከውስጥና ከውጭ ጠላቶቿ የምንከላከልበት መሳሪያችን ነው። ምድራዊ የትግል ጽላታችን ነው። ከዚህ ላይ የዘመኑ አንጀኞች መረዳት የሚገባቸው ነገር ቢኖር ከኢሃፓ መውጣት መብታቸው ነው። መደራጀትም እንደዚያው በራስ ስም ተደራጅቶ ኢሃፓንም መታገል መብታቸው ነው። ኢሃፓዎችም እነዚህን መብቶቻችሁን ያከብራሉ። በስማችን ግን ፍጹም ፍጹም አንደራደርም። ኢሃፓ የአባላቱና የኢትዮጵያ ህዝብ ቅርስና ሀብታችን ነውና። በኢሃፓ ውስጥ አንጀኞች የተነሱባቸው ወቅቶችና የመረጧቸው ጊዜያቶችም ተመሳሳይነት ስላላቸው እነሱንም ዘወር ብሎ በመገምገም ከዛሬዎቹ ጋር ማነጻጸር ትምህርታዊነቱ የጎላ ነው። የኢሃፓ አንጀኞች ለመነሻነት ሁለት የተለያዩ ወቅቶችን መርጠዋል። የመጀመሪያው መነሻ ወቅታቸው በቀደምቶቹም ሆነ ለዘመናዊዎቹ የኢሃፓ ጠላቶች የከፋ ጉዳት ሊያደርሱበት ሲነሱ ለአንጀኞቹ ምቹ መነሻ ወቅት ስለሚሆንላቸው መርጠውታል። የ1969 ዓመተ ምህረት ብርሃነ መስቀልና ጌታቸው ማሩ የመሩት የአንጃ ቡድን መቼ ተነሳ ብለን ስንጠይቅ መስከረም 2 ቀን 1969 ዓመተ ምህረት ወታደራዊው ደርግና መኢሶኖች በኢሃፓ ላይ የነጻ እርምጃ አዋጅ በታወጀበት ማግስት ነበር። የሰራዊቱ አንጀኞችም በብዙሃኑ የሰራዊት አባላት በትግራይ ምድር ብዳሳ ላይ በተደረገ ስብሰባ በሐሳብ ከተመቱ በኋላ እንደገና አንገታቸውን ያቀኑት ኢሃሰን ለመደምሰስና ለማጥፋት ወያኔ ሻቢያና ደርግ የተቀናጀ ዘመቻ በከፈቱበት ወቅት ነበር። ሁለተኛው የመነሻ ወቅታቸው ደግሞ የኢሃፓ ትግሉን አንድ እርምጃ ወደፊት ሊያራምድ የሚችል ውጥን ሲዘረጋ የመሆኑ ጉዳይ ከበለሳው አንጃ አነሳስ ጋር ማዛመድ ይቻላል። እንግዲህ አንጀኞች መጀመሪያ መነሻ ወቅታቸው በቀጥታም ሆነ በተዘዋዋሪ ከኢሃፓ ጠላቶች ጋር በመሞዳሞድና የጋራ ጥቃቱ ተባባሪ በመሆን ሲሆን፣ ሁለተኛው ደግሞ የትግል እቅድና አቅጣጫ ስኬትን ለማደናቀፍ መሆኑ ነው። ከዚህ ላይ መረዳት የምንችለው አንጀኞች ከእናት ድርጅት ጠላቶች ጋር ተጋብተው ጽንስ ተሸክመው የሚነሱ መሆናቸውን ነው። የዘመኑ አንጀኞች ማነሳስ ከቀድሞዎቹ የተለየ አይደለም። በአንድ በኩል ወያኔ በውስጥ ሽኩቻና በውጫዊ ተጽዕኖ ተወጥሮ ባለበት ወቅት፣ በሌላ በኩል ደግሞ ኢሃፓ በሀገር ውስጥም ሆነ በውጭ አቅሙ የፈቀደውን ሁሉ እያደረገ የኢትዮጵያን ሕዝብ ትግል ወደፊት ፈቀቅ ሲል መነሳታቸው ጊዜ ምርጫቸውም ሆነ ተግባራቸው ከቀድሞዎቹ ጋር ያመሳስላቸዋል። በመጨረሻም አንጀኞቹም ሆኑ ተባባሪዎቻቸው ኢሃፓን ከትግሉ የሚያደናቅፈው መሰናክል ቢበዛም ከዓላማው ስኬት ግን የሚያግደው ነገር እንደማይኖር ነው። ኢሃፓ ትናንትም አልተከፋፈለም፣ ዛሬም አይከፋፈልም። የትግል አሜከላዎቹን እያስወገደ እንደ ትናንቱ ትግሉን በጽናት ይቀጥላል። ለመድብለ ፓርቲ ቀድሞ የታገለ መቃይ ተፋላሚ ከጎን ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢሃፓ እውነት ነው። የሕዝብ ተስፋ ነህ ግንባርክን አሳየ
ተክላላ ፕሮግራማችን በዚሁ ይተናከካል። ይሄንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁ ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህናምሹ
የጠላም የጨለማው መራን የውነት ራምፋና እምነትና ፍቅር ኢትዮጵያዊነት ነው እናጨንፋለን ግንባርክና ሳየ
ግንባርክና ሳየ ግንባርክና ሳየ ግንባርክና ሳየ ግንባርክና ሳየ ግንባርክና ሳየ ግንባርክና ሳየ ግንባርክና ሳየ ግንባርክና ሳየ